ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መጋቢት 16 2016 ዓ.ም ዝግጅታችን ጀመረ። በኢትዮጵያ ተደጋግሞ የሚፈጸመው የዘፈቀደ ስርዓት ዘላቂ መፍትሄ እንደሚያስፈልገው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ።
በኃይል ግጭቶች አውድ በአስቸኳይ ጊዜ አዋጅ ጊዜ እንዲሁም ደግሞ ሀገራዊ ምርጫ ወይም ደግሞ ሪፈረንደም በሚኖርበት ጊዜ የማሰቃየትና የሰብአዊ አያያዝ ተመልሶ እንደገና ተመልሰው አገርሽ እንዲሁም አንዳንድ ጊዜ በስፋት አገርሽተው የሚታዩበትን ሁኔታ አይተናል። የዘፈቀደ እስር በስፋት
የሰማችኋቸው የኢትዮጵያ ሰብአዊ መብት ኮሚሽን ምክትል ኮሚሽነር የሆኑትን ወይዘሮ ራኬ መሰለን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። የጋርዱላ ዞን ከእገታ የተለቀቁ የቀን ሰራተኞችን መረከቡን አስታውቋል። እነዚህና ሌሎች ዘገባዎች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ለዜናው ኤደን ገረመው እዚህ አጠገቤ ትገኛለች። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። እናንተም አብራችሁን ሁኑ። በቅድሚያ ለዋና ዋና የዓለም ዜናው ወደ ኤደን።
በድጋሚ እንደምናምሽታችኋል። የውጭ ዜጎች በመኖሪያ ቤት ግንባታና ችርቻሮ መስክ መሳተፍ እንዲችሉ ሕግ በመረቀቅ ላይ ነው። በሴኔጋል ምርጫ የገዢው ፓርቲ ወኪል ለተቃዋሚው እጩ ድል እውቅና ሰጡ፣ እንዲሁም የጸጥታው ምክር ቤት በጋዛ የተኩስ አቁም እንዲደረግ ጠየቀ የሚሉትና ሌሎች እንዲሁም የሀገር ውስጥና ዓለም አቀፍ ዜናዎችን እናደርሳችኋለን። በኢትዮጵያ የውጭ ሀገራት ዜጎች በመኖሪያ ቤት ግንባታ እንዲሁም ዓለም አቀፍ ኩባንያዎች በችርቻሮ ንግድ መስክ መሳተፍ እንዲችሉ መንግስታቸው ህጋዊ ሁኔታዎችን እንደሚያመቻች ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጨረሻ አስታውቀዋል። የውጭ ሀገራት ዜጎች የቤት ንብረት ባለቤት እንዲሆኑ የሚያስችል ህግ እናወጣለን ሲሉ ጠቅላይ ሚኒስትሩ ከንግድ ማህበረሰብ አባላት ጋር ባደረጉት ስብሰባ ላይ መናገራቸውን የመንግስት የመገናኛ ብዙሀን ካሰራጩት ዘገባ መረዳት ተችሏል። ህጉን የማርቀቁ ሂደት የመጨረሻው ምዕራፍ ላይ እንደሚገኝም ጠቅላይ ሚኒስትሩ ጨምረው አስታውቀዋል። በተጨማሪም መንግስት በችርቻሮ ንግድ ዘርፍ ያለውን ገደብ በማላላት ኢትዮጵያውያን ብቻ ሳይሆኑ የውጭ ሀገራት ኩባንያዎች እንዲሳተፉ እንደሚያደርግም ጠቅላይ ሚኒስትሩ ማስታወቂያቸውን የኤኤፍፒ ዘገባ አመላክቷል። ሴኔጋላውያን አጠቃላዩን የምርጫ ውጤት በመጠባበቅ ላይ ባሉበት ወቅት የገዢው ፓርቲ እጩ የሆኑት አማዱባ ለተቃዋሚ እጩ ባሲሩ ፋይ ድል እውቅና በመስጠት የእንኳን ደስ አለዎ መልእክት አስተላልፈዋል። ኦፊሴላዊ የምርጫውን ውጤት በመጠባበቅ ላይ ብንሆንም እስካሁን የታዩት ውጤቶችን በመመልከት በመጀመሪያው ዙር ውድድር በማሸነፋቸው ፕሬዚዳንት ባሲሩ ፋይን እንኳን ደስ አለዎ ማለት እሻለሁ ሲሉ አማዱባ መልእክት አስተላልፈዋል። ከወራት ሁከት በኋላ በሰላማዊ መንገድ የተጠናቀቀውን የትላንትና እሁድ ምርጫ አጠቃላይ ውጤት ሴኔጋላውያን በመጠባበቅ ላይ ናቸው። በመፈንቅለ መንግስት በተናወጠው የምዕራብ አፍሪካ ቀጠና የመረጋጋት ምሳሌ የነበረችው ሴኔጋል የፕሬዝዳንት ማኪሳል መንግስት ምርጫውን ለማራዘም መወሰኑን ተከትሎ ቀውስ ውስጥ ገብታ ነበር። የሀገሪቱ ህገ መንግስት ምክር ቤት የመንግስትን ውሳኔ በመሻር ምርጫው ትላንት እንዲደረግ ወስኗል። በምርጫው ከፍተኛ የድምፅ ሰጪዎች ቁጥር እንደታየ ታዛቢዎች በመናገር ላይ ናቸው። ቆጠራው በተጠናቀቀባቸው የምርጫ ጣቢያዎች ውጤቱ ሌሊቱን በማህበራዊ ሚዲያዎች የተለቀቀ ሲሆን አጠቃላይ የምርጫ ውጤት ሳምንቱን ከማለቁ በፊት እንደሚነገር ይጠበቃል። በተቃዋሚ እጩ ባሲሩ ፋይና የገዢው ፓርቲ እጩና የቀድሞ ጠቅላይ ሚኒስትር በሆኑት አማዱባ መካከል አሸናፊውን ለመለየት ድጋሚ ምርጫ ሊያስፈልግ ይችላል ሲሉ ተንታኞች በመናገር ላይ ናቸው። የተቃዋሚዎች እጩ ደጋፊዎች አሸናፊነታቸውን በመግለጽ በዳካር አውራ ጎዳናዎች ላይ ደስታቸውን ሲገልጹ ተስተውለዋል ሲል ኤኤፍፒ ከስፍራው ዘግቧል። ከ60 ዓመታት በፊት ከፈረንሳይ ቅኝ ግዛት ነጻ የወጣችው ሴኔጋል ዴሞክራሲያዊ ምርጫ ስታካሂድ ለአራተኛ ጊዜ ነው። በሞስኮ አቅራቢያ በመካሄድ ላይ በነበረ አንድ የሙዚቃ ኮንሰርት ወቅት ተኩስ በመክፈት ሰዎችን ገድለዋል የተባሉ 4 ተጠርጣሪዎች ላይ ሩሲያ ትላንት እሁድ ክስ መስርታለች። ተጠርጣሪዎቹ የቀድሞ ሶቪየት ህብረት አካል የነበረችው ታጂኪስታን ዜጎች የሆኑና በሩሲያ የሚኖሩ ግለሰቦች መሆናቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ተጠርጣሪዎቹ በምርመራ ወቅት ክፉኛ መደብደባቸውን ያሳያል የተባለ ቪዲዮ በማህበራዊ መገናኛ ብዙሃን የተለቀቀ ሲሆን ከፍርድ ቤት በወጡ ቪዲዮዎችና ፎቶግራፎች ላይ ክፉኛ ቆስሎና ግራ ተጋብተውም ተስተውለዋል። አራቱ ተጠርጣሪዎች በሽብር ወንጀል እንደተከሰሱና ከአራቱ ሶስቱም ለቀረበባቸው ክስ ጥፋተኛ እንደሆኑ መግለጻቸውን በሞስኮ የሚገኘው ፍርድ ቤት አስታውቋል። ተጠርጣሪዎቹ በፍርድ ሂደቱ እስከሚካሄድበት ግንቦት ወር ድረስም ተይዘው እንደሚቆዩ ታውቋል። ጥቃቱን ተከትሎ በሩሲያ የሞት ፍርድ ተግባራዊ በሚሆንበት ሁኔታ ላይ አንዳንድ ህግ አውጪዎች በመነጋገር ላይ መሆናቸውም ታውቋል። በጥቃቱ እስከ ትላንት እሁድ ድረስ 137 ሰዎች መሞታቸው ሲታወቅ ከመቶ በላይ ደግሞ ቆስለዋል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለእስልምና እምነት ተከታዮች ቅዱስ ወር በሆነው በረመዳን ወቅት በጋዛ የተኩስ አቁም እንዲደረግ ጦርነቱ ከተለኮሰ ለመጀመሪያ ጊዜ ዛሬ ሰኞ ጠይቋል። ታጋቾች እንዲለቀቁ የሚጠይቅ የውሳኔ ሀሳብ አሜሪካ በድምጽ ተአቅቦ አልፈዋለች። ዛሬ የተላለፈው የውሳኔ ሀሳብ ከግብጽና ካታር ጋር በመሆን የተኩስ አቁም እንዲደረግ በማካሄድ ላይ ያለችውን ድርድር እንደሚጎዳም አሜሪካ አስታውቃለች። ባለፈው ወር በአሜሪካ የቀረበውን የተኩስ ማቆም ውሳኔ ሀሳብ ቻይናና ሩሲያ ድምጽን በድምጽ የመሻር መብታቸውን በመጠቀም ውድቅ አድርገውታል። የዛሬው የውሳኔ ሀሳብም በ10 የተመረጡ የምክር ቤቱ አባላት የቀረበ ሲሆን ሩሲያና ቻይና እንዲሁም 22 አባላት ባሉት የአረብ ሀገራት ቡድን እንደሚደገፍም ታውቋል። የአረብ ሀገራት ቡድኑ ባለፈው አርብ ዕለት ባወጣው መግለጫ 15 አባላት ያሉት የጸጥታው ምክር ቤት በአንድነትና በአስቸኳይ የውሳኔ ሀሳቡን በማጽደቅ ደም መፋሰስን እንዲያቆምና ሕይወትን እንዲታደግ ጠይቀዋል። በበርካታ ችግሮች ውስጥ በማለፍ ላይ ያለው የአውሮፕላን አምራቹ ኩባንያ ቦይንግ ዋና ስራ አስፈጻሚ ዴቪድ ካልሁን በያዝነው የፈረንጆቹ ዓመት መጨረሻ ከቦታቸው እንደሚነሱ አስታውቀዋል። ከአንድ ወር በፊት የአላስካ አየር መንገድ ቦይንግ 737 ማክስ አውሮፕላን በአየር ላይ ሳሉ በሩ በመገንጠሉ ኩባንያው በትርምስ ውስጥ ቆይቷል። የጥሩሩ ክስተት ከአምስት ዓመታት በፊት በኢንዶኔዥያና በኢትዮጵያ የቦይንግ 737 ማክስ አውሮፕላኖች ተከስክሰው በአጠቃላይ 346 ሰዎች ከሞቱ ወዲህ የመጣና ኩባንያውም የአውሮፕላኖቹን ደህንነት በተመለከተ ያለበት ክፍተት ስጋት እንዲጨምር ማድረጉን የተከተለ ነው። የዋና ስራ አስፈጻሚው ዴቪድ ካልሁን መልቀቅ በአጠቃላይ የኩባንያው አስተዳደር ለውጥ አካል እንደሆነ አሶሺየትድ ፕሬስ በዘገባው አመላክቷል። በመጨረሻም ከመቶ ዓመታት በላይ በዘለቀውና ላለፉት 13 ዓመታት ተቋርጦ የነበረው የፓሪስ የካፌ አስተናጋጆች ውድድር ትላንት እሁድ ተካሂዷል። ክረሳንት፣ ኮራሳንት፣ ውሃና ቡና በአንድ ትሪ ላይ በመያዝ ለሁለት ኪሎ ሜትር መጓዝን የሚያካትተው ይኸው ውድድር እንደ አውሮፓውያን አቆጣጠር ከ1914 ዓ.ም አንስተው ሲካሄድ የቆየ ቢሆንም ባለፉት 13 ዓመታት ስፖንሰር በማጣት ሳይካሄድ ቆይቷል። የፓሪስ ከተማ ማዘጋጃ ቤትና የውሃና ፍሳሽ አገልግሎት ስፖንሰር በማድረጋቸው ውድድሩ ሊቀጥል ችሏል። 200 የሚሆኑ የፓሪስ ከተማ ካፌ አስተናጋጆች በትላንቱ ውድድር መሳተፋቸውም ታውቋል። ትሪውን መያዝ የሚፈቀደው በአንድ እጅ ብቻ ሲሆን መሮጥ አይፈቀድም፣ ውሃውም መፍሰስ የለበትም። አሸናፊዎቹ በከተማዋ ምግብ ቤቶች ውስጥ በነጻ የሚስተናገዱበት ኩፖንና የፓሪስ ኦሎምፒክ የመክፈቻ ስነ ስርዓት ትኬትንም ተቀብለዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። ለቀሪ መሰናዶዎች ወደ ስመኝሽ የቆየ እመልሳቸዋለሁ።
ኤደንን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መጋቢት 16 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
መሐመድ አሊ የተባለ ቦክሰኛ በወጣትነት ዘመኑ ከመናቀው ተለቅቶ ይሄ ህመም ያጠቃው ጊዜ ጁሲን ቀጠቀጥ ሰውነቱ በጣም ዘግይቶ ወገቡ ጎበጥ ብሎ ሲሄድ በቴሌቪዥን አይተነዋል። እና እንግዲህ እሱ ክላሲክ ኤግዛምፕል ነው። የፓርኪንሰን ታማሚ ሰው ምን እንደሚመስል ለማወቅ የእሱን ቪዲዮ ሰዎች ቢያዩ ወይ ፎቶን ቢያዩ በቀላሉ መረዳት ይችላል። ግን
በሐኪሞን ይጠይቁ መሰናዷችን ሙያዊ ማብራሪያቸውን የሚሰጡንን ዶክተር ያሬድ ዘነበን የሰማችሁት በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የነርቭ ሐኪምና ረዳት የሕክምና ፕሮፌሰር ናቸው። ሙሉ ቅንብሩ በሁለተኛው አጋማሽ ይቀርባል። ይጠብቋቸው። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በኢትዮጵያ የሚደረገው ስልታዊና ተደጋጋሚ የዘፈቀደ እስራት ዘላቂ መፍትሄ እንደሚያስፈልገው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኢሰመኮ ባለፉት 5 ዓመታት ነጻነታቸውን ተገፍተዋል ባላቸው ሰዎች መብቶች ዙሪያ ባወጣው የምርመራ ሪፖርቱ በኢትዮጵያ የተራዘመና የዘፈቀደ እስራት እንዲሁም በታሳሪዎችና በቤተሰቦቻቸው ላይ የሰብአዊ መብት ጥሰቶች በስፋት እንደሚፈጸሙ አስታውቋል። ኬኔዲ አባተ ዝርዝር አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከሚያዝያ 2010 እስከ ሚያዝያ 2015 ዓ.ም ባሉት 5 ዓመታት ነጻነታቸውን ተነፍገዋል ባላቸው ሰዎች መብቶች ዙሪያ ያወጣውን ባለ 130 ገጽ ሪፖርት በተመለከተ ማብራሪያ የሰጡን ምክትል ዋና ኮሚሽነር ራኬብ መሰለ በተለያዩ አገራዊ አውዶችና ሁነቶች ውስጥ የተራዘመና የዘፈቀደ ስርዓት እንዲሁም በታሳሪዎችና በቤተሰቦቻቸው ላይ የሰብአዊ መብት ጥሰቶች በስፋት እንደሚፈጸሙ ተናግረዋል።
በኃይል ግጭቶች አውድ በአስቸኳይ ጊዜ አዋጅ ጊዜ እንዲሁም ደግሞ ሀገራዊ ምርጫ ወይም ደግሞ ሪፈረንደም በሚኖርበት ጊዜ የማሰቃየት እና ኢሰብአዊ አያያዝ ተመልሶ እንደገና ተመልሰው አገር እንዲሁም አንዳንድ ጊዜ በስፋት አገርሽተው የሚታይበትን ሁኔታም እንዳለ አይተናል። የዘፈቀደ እስር በስፋት የሚካሄድበትን ሁኔታ አይተናል። አንድ ሰው አንድ ጊዜ ሳይሆን በዘፈቀደ የሚታሰረው ከተለቀቀ በኋላ በሌላ ጊዜ ደግሞ ከ6 ወር ወይ ከ3 ወር በኋላ ደግሞ እንደገና በሌላ እንትን ተይዞ እንደገና ተራዘመ እስር የሚዳረግበትን ሁኔታ አይተናል። ቤተሰቦች እንዳይጎበኙ፣ የሃይማኖት አባቶች እንዳይጎበኙ፣ በህግ አማካሪዎቻቸው እንዳይጎበኙ የሚከለከሉበትንም አይተናል። በተለይ ጠያቂዎች ቤተሰብ በሚጠይቁበት ጊዜ ራሱ ወሲባዊ ትንኮሳና ጥቃት ቤተሰብ ላይ ሁሉ የሚደርስበትን አይተናል። በዚህ አጋጣሚ ደግሞ የመተዳደሪያ ገቢያቸውን የሚያጡበት አካላቸው የሚጎድልበት ሁኔታም አይተናል።
በአገሪቱ አንጻራዊ መረጋጋት በሚኖርበት ጊዜ በእስረኞች አያያዝና ማቆያ ስፍራዎች ላይ የተወሰኑ መሻሻሎች መኖራቸውን ገልጸዋል። ሆኖም በግጭት ጊዜ የሚፈጸሙ የመብት ጥሰቶች በመኖራቸው እነዛን ለማስቆም ጠቃሚ ነው ያሉትን ምክር ሐሳብ አቅርበዋል።
በስፋት በሚደርሰው ጥሰት ላይ ተጎጂዎች ወይም ደግሞ ቤተሰቦቻቸው ምንም አይነት የማካካሻ ሁኔታ እርምጃዎች ሲወሰዱ አላገኘንም እና እነዚህ ነገሮች በሙሉ መስተካከል አለባቸው። ኢትዮጵያ እንደ ሀገር የወንጀል እስራት ስርዓቱን ለማሻሻል ለማስተካከል ሂደቶች እንደ ሀገር ጀምራለች እና የወንጀል ስርዓቱን ለማሻሻል መወሰድ ካለባቸው እርምጃዎች ውስጥ እነዚህ ከማሰር ጋር ከመያዝ ጋር በተመለከተ መስተካከል አለባቸው።
በመደበኛነት ከሚደረጉ የሰብአዊ መብት ምርመራዎች በተጨማሪ በስፋትና በተደጋጋሚ ውስብስብ በሆነ መልኩ የሚፈጸሙ በርካታ ሰዎችን የሰብአዊ መብቶች ጥሰት ሰለባ የሚያደርጉ ጉዳዮች ላይ ዘላቂ መፍትሄዎችን ለማፈላለግ ብሔራዊ ምርመራ ማድረግ አንዱ የምርመራ ስነ ዘዴ መሆኑን ኮሚሽኑ ጠቁሟል። ይህን አይነት ምርመራ በተለያዩ ሀገራት የተለመደ መሆኑን የገለጹት የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ በኢትዮጵያ ምርመራው ለመጀመሪያ ጊዜ የተደረገ መሆኑን ገልጸዋል። ኮሚሽኑ ምርመራውን በመላው ኢትዮጵያ የማድረግ እቅድ የነበረው ቢሆንም ከአገሪቱ ስፋት አንጻር ይህን ማድረግ ፈታኝ በመሆኑ አገራዊ ምስሉን ያሳያሉ ተብሎ በታመነባቸው ሰፊ ሕዝብና የቆዳ ስፋት ባላቸው እንዲሁም ብዙም ትኩረት ይሰጣቸው ካልነበሩት ውስጥ ለማሳያነት 4 ክልሎች ማለትም ኦሮሚያ፣ አማራ፣ የቀድሞው ደቡብና ሶማሊያ ክልሎች ተመርጠው ምርመራው መከናወኑንም ጠቁመዋል። ምርመራውን ማድረግ ያስፈለገበትንና መቼቱ የተመረጠበትን ምክንያት ወይዘሮ ራኬብ አብራርተዋል።
ስልታዊ በሆነ መንገድ ተቋማዊ በሆነ መንገድ መፍታት ያልቻልናቸው ችግሮች ምንድን ናቸው? በተለየ መልኩ ማየት ያለብን የትኞቹ ናቸው ብለን ስንል ነው እንግዲህ በተለይ የተራዘመ እስርን በተመለከተ የዘፈቀደ እስርን በተመለከተ አሁንም ያሉን ችግሮች ስለሆኑ እሱ ላይ ያተኮረ ብሔራዊ ምርመራ እንድናደርግ ይወሰን ነው። ይህንን ስነ ዘሌ ደግሞ ስንመርጥ እና ይህንን ርዕስ ስንመርጥ መቼ ነው በየትኛው ዓመተ ምሕረት ወይም ጊዜ የተፈጸሙ ጉዳዮችን ነው የምንመለከተው ብለን ስንል ደግሞ ጊዜውን የመረጥነው ከሚያዝያ 2010 እስከ ሚያዝያ 2015 ጊዜ ያለፈው ነው። ያለውን ጊዜ 5 ዓመታት ገድበን ነው። ለምንድን ይህን ጊዜ መረጥ ነው? የፖለቲካ ሪፎርሙ ከመጣ በኋላ ያሉት እርምጃዎች የተወሰዱ እርምጃዎች የተወሰዱ ሪፎርሞች ምን አይነት ለውጥ አመጡ በዚህ ጉዳይ ላይ የሚለውንም በስፋት ለማየት እንዲያስችለን ነው።
ኢሰመኮ ባወጣው የብሔራዊ ምርመራ ሪፖርት ላይ ከኢትዮጵያ መንግስት በኩል ምላሽ ለማግኘት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የእጅ ስልክ ላይ ደውለን በጽሁፍም ጠይቀን ምላሽ አላገኘንም። ሆኖም በመንግስታዊ መዋቅር ስር ይፈጸማሉ ተብለው ከዚህ ቀደም የሚቀርቡትን የሰብአዊ መብት ጥሰት ሪፖርቶች መንግስት በአብዛኛው ውድቅ ማድረጉ የተወሰኑትንም እንደሚያጣራና እርምጃ እንደሚወስድ መግለጹ አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ኢትዮጵያ ክልል የጋርዱላ ዞን አስተዳደር ለህዳሴ ግድብ የደን ምንጣሮ ስራ በመጓዝ ላይ ሳሉ በምስራቅ ጎጃም ዞን የፋኖ ታጣቂዎች ለቀናት ታግተው የቆዩ 271 ሰዎችን መረከባቸውን አስታወቁ። ከእገታ ያልተመለሱ ሁለት ሰዎች መኖራቸውን የተናገሩ ቤተሰቦቻቸውና አስተያየታቸውን ለአሜሪካ ድምጽ የሰጡ ተመላሽ ታጋቾች ሁኔታው ስጋት እንደፈጠረባቸው ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ አለው።
ከደቡብ ኢትዮጵያ ክልል ከጋርዱላና ከያሌ ዞኖች ተመልምለው በታላቁ የኢትዮጵያ ህዳሴ ግድብ አካባቢም ይደረጋል ለተባለው የደን ምንጣሮ ስራ በመጓዝ ላይ ሳሉ በአማራ ክልል ምስራቅ ጎጃም ዞን ጎዛሚን ወረዳ አካባቢም በፋኖ ታጣቂዎች ለ5 ቀናት ታግተው የተለቀቁ 271 የቀን ሰራተኞችን መረከባቸውን የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ በስልክ ለአሜሪካ ድምጽ አስታውቀዋል።
ተረክበናል፣ ተመልሰዋል። አሁን አርባ ምንጭ ማዕከል ነው ያለ ነው። ሄዱ የተባለውና ልጆቹ ስል ቆጥርና ልጆቹ ጋር ስናረጋግጥ 273 ብሎ ነው የምናገረው። ልጆቹ ወደ እጃችን የገቡትና የተመለሱ ለሰው ፍቅር 271 ናቸው።
ከእገታው ከተለቀቁት አንዱና ስሙ በይፋ እንዳይጠቀስ ጠየቀ ሰራተኛም ከእገታው ባለፈው ሳምንት አርብ እንደተለቀቁ ገልጾም ለከፍተኛ ጉዳት መዳረጋቸውና መሰቃየታቸውን ተናግሯል።
ታግተን እንደነበር ይታወቃል። በታገጥንበት ሰዓት እንግዲህ ብዙ ስቃይ ነበር፣ ተሰቃይተናል። አሁን ደግሞ እስኪ በመንግስት እጅ እንገኛለን፣ በሀገራችን ደርሰናል። በዛ ብዙ ችግር ነበር ማለት አንድ ሳምንት ያክል በቃ በስቃይ ነው ያሳለፍን። እየተደበደብን ነበር። ይህ ነው የማንለውና ልንገልጸው ማንችለው አይነት ስቃይ አይተናል። በእርግጥ ግን ያው ለሀገራችን መብቃታችን እግዚአብሔር እናመሰግናለን። እንዲህ በሚያሰቃዩን ሰዓት ህብረተሰቡ ጠላና እንጀራ ያመጣ ነበር። ከዛ አሁን ወደ መጨረሻዎቹ አካባቢ ግን በቆሎ ነበረ በመዳበሪያ በኩንታል በመኪና እየጫኑ ያመጣሉ። በርሜን አለ እዛ ቁርስ፣ ምሳ፣ እራት በቆሎ ንፍሮና ቆሎ እያደረገ ውሃ እየጠጣንበት ይቆያል።
ከእገታው ያልተመለሱ ሁለት ሰዎች መኖራቸውን የገለጹ ቤተሰቦቻቸውና አስተያየታቸውን ለአሜሪካ ድምፅ ሰጥቶ ተመላሽ ታጋቾች ሁኔታው ስጋት እንደፈጠረባቸው አመልክተዋል። ወንድማቸው አለመመለሱን የተናገሩት አቶ ተመስገን ኩንትጮም ቤተሰቡ በጭንቀትና ግራ መጋባት ተውጠው እንደሚገኙ ለአሜሪካ ድምፅ አስረድተዋል።
ወንድም ያለ ስራ ሄዶ ነበርና አልተመለሰም። አይታወቅም እንግዲህ በምን ምክንያት እንዳልተመለሰ እሱ ግራ የተጋባ ነበር። ሞረም በሰማነው ነገርም መለም ግን ልጆቹ ደርሰዋል፣ ግን የት እንዳለ አይታወቅም። በምን ምክንያት እንደገሩም አይታወቅም። ከዛ ምንድን ነው መፍትሄው ምናምን ብለን እያሰብን ነበርና ቢያንስ ዛሆን ሰፈሩ ሆን ከነሱ ረብቆን እዛ ሰፈር ነው ወይ አምልቶ እዛ እነሱ ጋር ይሁን አይታወቅም። ሳይካለ ምናን ብለው ነበር መኖሩን እንጃ።
ከእገታው የተለቀቁ የቀን ሰራተኞች አሁን በአርባ ምንጭ ከተማ እንደሚገኙ የገለጹት የጋርዱላ ዞን አስተዳዳሪው አቶ ብርሃኑ ኩናሎም የስነ ልቦናና የተሃድሶ ስልጠና እንደሚሰጣቸውም አስታውቀዋል።
ትናንት በጊዜ 7 ሰዓት አካባቢ ወደ አርባ ምንጭ ገብተዋል። ምሳ ብልተን ማዕከል ላይ አስገብተን የተሃድሶ ስልጠና እንሰጣቸዋለን የሚል ከክልል ጋር ተነጋግረን ዛሬ ልጆቹ ጋር ውይይት አድርገን ቢያንስ ለሶስት ቀን የሚቆይ የተሃድሶ ውይይት ይደረጋል። በክልል ደረጃ
ስልጠናው ያስፈለገው ለምን ይሁን? አቶ ብርሃኑ
ስልጠናው አስፈለገው ተሃድሶ አስፈለገበት ምክንያት ልጆች የላይ የደረሰው የስነ ልቦና ጉዳት ጫና ለመቅረፍ እና ቢያንስ እዛ ያገተው ጽንፈኛው የታጠቀው አካል ያስታጠቀው ወይ ደግሞ የመከረው ምክር ሊኖር ይችላል በሚል ጥርጣሬ ልጆቹ ብሬኖች መደረግ ስላለባቸው ከህብረተሰቡ ጋር ከመቀላቀላቸው በፊት ከጉዳት ጭምር እንዲያገግሙ አንድ ማዕከል ላይ ቁጭ ብለው ትሪት የተደረጉ የአመለካከት ላይ ተሰርቶ ከዛ በኋላ ከህብረተሰቡ ጋር እንዲቀላቀሉ ለማድረግ ነው።
ባለፈው የካቲት 18 ቀን 2016 ዓ.ም በፋኖ ታጣቂዎች የታገዱትን የቀን ሰራተኞች ባለፈው ሳምንት አርብ መጋቢት 13 ቀን 2016 ዓ.ም ማስለቀቃቸውን የቀጣሪ ኩባንያው ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የፕሮጀክት ስራ አስኪያጅ አቶ ሙሉጌታ አለነ ለአሜሪካ ድምፅ ማስታወቃቸው ይታወሳል። የአማራ ፋኖ በጎጃም ቃል አቀባይ ማርሸት ፀሐይ ዋሽንግተን ዲሲ ለምትገኘው የአሜሪካ ድምፅ ዘጋቢ ኤደን ገረመው ባለፈው አርብ ምሽት በሰጡት ቃል የቀን ሰራተኞችን ያገቷቸው በመንግስት ምልምል ወታደርነት ጠርጥሯቸው መሆኑና በኋላም ወደ ብሮ ሸለቆ ወታደራዊ ካምፕ እየተወሰዱ የነበሩ ሰልጣኞች እንደሆኑ ማረጋገጣቸውን ተናግሯል። ይህንን ካረጋገጡ በኋላም ሰዎችን በቀይ መስቀል በኩል ለማስረከብ ያደረጉት ሙከራ እንዳልተሳካላቸውና በመጨረሻም እንደሸኟቸው ገልጿል። በታጋቾቹ ላይ ምንም አይነት ጉዳት አለማድረሳቸውና ለመልቀቅም የተቀበሉት ገንዘብ እንደሌለም አክለው ገልጿል። ቀጣሪ ኩባንያው በመጀመሪያ 4 ሚሊዮን ብር በኋላም ተጨማሪ 2 ሚሊዮን ብር የቤዛ ገንዘብ ለፋኖ ታጣቂዎች በመክፈል ሰራተኞችን ከእገታ እንዳስለቀቀ ቢናገርም ፋኖ ማርሸት በበኩላቸው የጠየቁትም ሆነ የተቀበሉት ገንዘብ አለመኖሩና የቀጣሪ ኩባንያው መረጃ ስም የማጥፋት ወንጀል እንደሆነ ገልጸው አስተባብለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባ ስናልፍ በትግራይ ክልል የአስተዳደር ወሰን ውስጥ ያለን ቦታ የአማራ ክልል አካል እንደሆነ የሚገልጽ የመማሪያ መጽሐፍ በአማራ ክልል ትምህርት ቤቶች ለማስተማሪያ እየዋለ ነው ሲል የትግራይ ክልል ጊዜያዊ አስተዳደር አስታውቋል። የሰላም ስምምነቱ አፍራሽ የሆነ አካሄድ እንደሆነ የገለጸው ጊዜያዊ አስተዳደሩ ለሚያስከትለውም ችግር ተጠያቂው የአማራ ክልል መንግስት ነው በማለት አሳስቧል። በጉዳዩ ላይ ከአማራ ክልል መንግስት አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙልጌታ ጽባ ተጨማሪ አለው።
የትግራይ ክልል ጊዜያዊ አስተዳደር ካቢኔ ዛሬ ሰኞ መጋቢት 16 ቀን 2016 ዓ.ም ባወጣው መግለጫ የአማራ ክልል መንግስት የትግራይ ክልል አካል የሆነውን በካርታው ላይ አካቶ በትምህርት ስርዓት ውስጥ እያስተማረበት ይገኛል ሲል ከሰሰ። ድርጊቱ ትግራይን የመቆራረስ ዘመቻ የቀጠለ ለመሆኑ ማረጋገጫ ነው ያለው ጊዜያዊ አስተዳደሩ የአማራ ክልል መንግስት ታሪካዊ ስህተት እየፈጸመ መሆኑን ተገንዝቦ እርማት እንዲያደርግ ጠይቋል። አሊያ ግን ክልላዊ መንግስቱ ዋጋ ያስከፍለዋል በማለት አሳስቧል። መግለጫው አስመልክቶ ለአሜሪካ ድምጽ ማብራሪያ የሰጡት የትግራይ ክልል ኮሙኒኬሽን ጽህፈት ቤት ኃላፊ ረዳይ ሐለፎም አስተዳደራቸው የማስተካከያ ጥያቄ ያነሳበትን የአማራ ክልል የተማሪዎች መጽሐፍ የተመለከተው አሁን ቢሆንም የታተመው ግን በ2015 ዓ.ም እንደነበረ ገልጸዋል። እንዲህ አይነቱ አካሄድ ለሰላም ስምምነቱ ትልቅ እንቅፋት ነው ሲሉም አስገንዝበዋል።
አማራ ክልል ልጆች በሚያስተምሩበት የአካባቢያዊ ሳይንስ ትምህርት የአራተኛ ክፍል በአማራ ክልል ብሎ ያካለላቸው የወልቃይት ጠገዴ እና የሰቲት ሁመራ እንደ አንድ ዞን አድርጎ አካሎ ልጆችን እያስተማሩበት ነው ያለ። ይህንን በፍጹም ሊሆን የማይገባው አደገኛ ስህተት ነው የፈጸሙት ያሉ በኃይል ወሮ የያዙት አካባቢ ሳያንስ፣ ከዛ ያፈናቀሉት ሰው ሳያንስ፣ እዛው ላይ የፈጸሙት ጄኖሳይድ ሳያንስ፣ ተጨማሪ አደጋ እየፈጸሙ ነው ያሉት። ስለዚህ መነሻችን ይህን መጽሐፍ ነው። ትክክል አይደለም ብቻም ሳይሆን የሰላሙ ሂደትንም ቢሆን በደንብ የሚያውቅ ነው። ለማንኛውም አካል ደግሞ የሚጠቅም አይደለም። ሆን ተብሎ የሚሰራ ጥፋት ስለሆነ ይህን ትክክል አይደለም። መሬታችን የተያዘው አሁን አይደለም፣ እናውቃለን። እነሱ በያዙት መሬት ላይ ያለው ህዝባች በየቀን የሚደርሰው ግፍና መከራም እናውቀዋለን። ነገር ግን እነዛ ጉዳዮች ሰላማዊ በሆነ መንገድ ከፌዴራል መንግስት ጋር እየተነጋገርን መፍታት አለብን ብለን ፕሪቶሪያ ላይ ተስማምተናል። ይህንን ስምምነት ደግሞ በግላጭ የሚያውቅ ነገር ነው።
የፌዴራሉ መንግስት ከአሁን በፊት በራሱ ተቋማት የተሰሩ መሰል ስህተቶች አለማረሙን መግለጫ አውስቷል። አሁን ደግሞ በአማራ ክልል መንግስት የተሰሩ ኃላፊነት የጎደላቸው ካርታዎች እንዲታረሙ እርምጃ መውሰድ ሲገባው እንዳላየ ማለፉ የጥፋቱ አካል እንደሆነ ማሳያ ነው ብሏል። በፕሪቶሪያ የተፈረመው የሰላም ስምምነት በተሟላ መንገድ ለመፈጸም እየሰራሁ ነኝ ያለው ጊዜያዊ አስተዳደሩ የአማራ ክልል መንግስት ሰላሙን ለማወክ ጥፋት እየፈጸመ ነው በማለት ወንጅሏል። በአማራና በትግራይ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸው አካባቢዎች በሕገ መንግስቱ መሰረት በዘላቂነት እልባት ለመስጠት በብሔራዊ ደረጃ ኮሚቴ ተቋቁሞ በመስራት ላይ እንደሚገኝ መንግስት ከሁለት ሳምንት በፊት አስታውቋል። ብሔራዊ ኮሚቴው እስካሁን የተፈጸሙና ሊፈጸሙ ሲገባቸው የዘገዩ ጉዳዮች ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የሁለቱ ክልሎች ርዕሳነ መስተዳድሮች በተገኙበት መገምገሙ የመንግስት ብዙሃን መገናኛዎች ዘግበዋል። የማንነትና የይገባኛል ጥያቄ ያለባቸው አካባቢዎች ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በአፋጣኝና በዘላቂ ሊፈቱ እንደሚገባም ስምምነት ላይ መደረሱ በዘገባዎቹ ላይ ተመልክቷል። ተፈናቃዮች በአጭር ጊዜ ወደ ቀያቸው የመመለስ ጉዳይ ቅድሚያ ተሰጥቶት በሚፈጸምበት አግባብ ላይ መተማመን ላይ እንደተደረሰም ተጠቁሟል። ጠቅላይ ሚኒስትር አብይ አህመድም ከትግራይ ክልል የህብረተሰብ ተወካዮች ጋር ባደረጉት ውይይት በአከራካሪ ቦታዎች ላይ የፌዴራሉ መንግስት የጸጥታ ኃይሎች ብቻ እንደሚኖሩና ተፈናቃዮች ከተመለሱ በኋላ ነዋሪው ህዝብ እንደሚወስን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ህዝበ ውሳኔ ማካሄድ የሚለውን የመፍትሄ አማራጭ አሁን ካለው ሁኔታ አንጻር እንደማይቀበለው አቶ ረዳይ ሀለፎም ይናገራሉ።
ሪፈረንደም የሚባል በራሱ ህገ መንግስታዊ ስርዓትም ህገ መንግስታዊ አካሄድም አለው። አሁን ትግራይ ላይ ሪፈረንደምን ማካሄድ የሚያስችል ስልጣን ያለው አካል የለም። ሲጀመር ሪፈረንደም ጥያቄ የሚቀርበው ወደ ትግራይ ነው። ስለዚህ መቅረብ ያለበት ጥያቄ ወደ ትግራይ ነው፣ ወደ ትግራይ ምክር ቤት ይቀርባል። አሁን ግን ትግራይ የተሟላ መንግስት የላትም፣ ምክር ቤትም የላትም። ስለዚህ ጊዜያዊ መስተዳድሩ የተመረጠ ህጋዊ መንግስት እስኪመረጥ ድረስ የሚያሸጋግር አካል እንጂ የተሟላ መንግስታዊ ኃላፊነት ይዞ እነዚህ ኃላፊነቶችን የሚሸከም አይደለም። ስለዚህ የማይሆን ነገር ነው ማለት ነው። ካልሆነ ምን ማለት ነው የሚሆነው? በወራር የያዙት ኃይሎች ለእነሱ እውቅና መስጠት ይሆናል። እነዛ ነው የሚቆጠረው እና ተቀባይነት አይኖረውም፣ የሚሆንም አይደለም።
ጉዳዩን አስመልክቶ ከአማራ ክልልና ከፌዴራል መንግስት አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። እንደተሳካ ይዘን እንመለሳለን። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን መሰንበቻቸውን የጤና አጠባበቅ ፖሊሲያቸው ላይ ትኩረት ያደረገ የምረጡኝ ዘመቻ ሲያካሂዱ የፖለቲካ ተቀናቃኛቸው ዶናልድ ትራምፕ በበኩላቸው በኒውዮርክ ክፍለ ግዛት በቀረበባቸውና ጥፋተኛ ሆነው በተገኙበት የማጭበርበር ወንጀል ክስ ለተፈረደባቸው መቀጮ የሚያስይዙትን የዋስትና ገንዘብ ቀነ ገደቡ ሳያልፍ ለማሟላት በያዙት ጥረት ላይ ትኩረት አድርገው አሳልፈውታል። የአሜሪካ ድምጿ የፖለቲካና የፖሊሲ ጉዳዮች ዘጋቢ ቬሮኒካ ባልደራስ ኤግሊሲያስ ያደረሰችን ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል።
የቀድሞው ፕሬዚዳንት ዶናልድ ትራምፕ ከንግድ ስራቸው ጋር በተዛመደ በተደጋጋሚ በፈጸሟቸው የማጭበርበር ወንጀሎች ጥፋተኛ ሆነው በመገኘታቸው ለኒውዮርክ ክፍለ ግዛት ፍርድ ቤት $454 ሚሊዮን የዋስትና ገንዘብ የሚያስይዙበት ቀነ ገደብ ማብቂያው ዛሬ ነው። ትራምፕ በቀረበባቸው የፍትሐ ብሔር ክስ ጉዳይ ለተጣለባቸው መቀጮ የሚያስፈልገው ገንዘብ እንዳላቸውና ጉዳዩን አስመልክቶም ፓልም ቢች ፍሎሪዳ ላይ ከአሁን ቀደም ያሰሙትን መከራከሪያ ባለፈው አርብም ትሩስ ሶሻል በተሰኘው የማኅበራዊ መገናኛ መድረካቸው አማካኝነት አስተጋብተዋል።
ይህ ባጭበርባሪ ዳኛና ባጭበርባሪ ከሳሽ አቃቢ ሕግ አማካኝነት የተቀነባበረ የሕግ ሂደት ውጤት ነው። ለዘመቻ የማስፈጸሚያ እንዳላውለው ለዚያ ከታቀደው ገንዘብ ላይ መውሰድ ይፈልጋሉ።
መሰረተ ቢስ ውንጀላ ነው ሲሉ ትራምፕ የሚያሰሙት ቃል በፖለቲካው ረገድ ሊረዳቸው ይችላል ወይ የሚል ጥያቄ ትናንት እሁድ የቀረበላቸው ዴሞክራቷ የምክር ቤት ተወካይ አሌክዛንድሪያ ኦካዚዮ ኮርቴዝ በበኩላቸው ይህን ምላሽ ሰጥተዋል።
Has there ever been a president, Republican or Democrat, that has been subject to this level of
በዚህ ደረጃ የወንጀል ክስ የቀረበበት በዚህ ደረጃ የተወነጀለና የተመረመረ ፕሬዝዳንት ሪፐብሊካንም ይሁን ዲሞክራት ኖሮ ያውቃል? ይህ የፓርቲ ጉዳይ አይደለም፣ የፖለቲካ ጉዳይም አይደለም። ይህ የሙስናና የወንጀል ጉዳይ ነው።
በኤንቢሲው የቴሌቪዥን ጣቢያ ሚት ዘ ፕሬስ የተሰኘ ፕሮግራም ላይ ቀርበው የተናገሩት የሪፐብሊካን ብሔራዊ ኮሚቴ የቀድሞ ሊቀመንበር ሮና ማክዳንኤል በፓርቲው ብሔራዊ ኮሚቴ አርኤንሲ እና በትራምፕ የምርጫ ዘመቻ በጋራ ገንዘብ ለማሰባሰብ ተይዟል በተባለው እቅድ ዙሪያ ለጋሾች ለፍርድ ቤት መቀጮ እንዲያዋጡ የመጠየቁን አግባብነት አስመልክቶ ለቀረበላቸው ጥያቄ ሲመልሱ
If they feel strongly to support his legal bills, then they have every right to do so. And I think
ከተጣለባቸው የፍርድ ቅጣት ጋር በተያያዘው የገንዘብ ክፍያ ለመደገፍ የጸና ፍላጎት ካደረባቸው ያን የማድረግ ሙሉ መብት አላቸው። እንደሚመስለኝም ከፍርድ ቅጣቱ ጋር የተያያዙ ወጪዎችን በመክፈሉ ረገድ እየረዷቸው ስለመሆናቸው በግልጽ አመልክተዋል።
ለሁለተኛ ዙር አገራቸውን በፕሬዝዳንትነት ለመምራት የምረጡኝ ዘመቻ ያዙት ፕሬዝዳንት ጆ ባይደን ከትናንት በስቲያ ቅዳሜ በርቀት በቪዲዮ አማካኝነት ባከናወኑት ስነ ስርዓት የቀድሞ ፕሬዝዳንት ባራክ ኦባማና የቀድሞዋ የምክር ቤት አፈ ጉባኤ ናንሲ ፔሎሲ ተሳትፈዋል። ባይደን በስነ ስርዓቱ ለአሜሪካ ሕዝብ የጤና ክብካቤ በተመጣጣኝ ዋጋ ማቅረብ በሚለው ጉዳይ ዙሪያ ትኩረት ማድረግ መርጠዋል።
This election is about two different visions of America. It's basically that. My vision, our vision about the future, where folks have a freedom and security of a
ይህ ምርጫ ለአሜሪካ ስላለን ሁለት የተለያዩ ራዮች ነው። ያንን ያህል መሰረታዊ የሆነ ጉዳይ ነው። የኔ ራይ የኛ ትልም ሰዎች በተመጣጣኝ ዋጋ የጤና እንክብካቤ ነፃነትና ዋስትና ስለሚያገኙበት በዝቅተኛ ዋጋ መድኃኒት ስለሚያገኙበትና መጠነኛም ቢሆን እፎይታ ስለሚያገኙበት ሁኔታ ነው።
ባይደን ባለተመጣጣኝ ዋጋ የጤና እንክብካቤ ህግና ኦባማ ኬር በሚሉ መጠሪያዎች የሚታወቀው የጤና ዋስትና ስርዓት ጸንቶ እንዲቆይ የሚያደርጉ መሆናቸውን ተናግረዋል። አያይዘውም በያዝነው ዓመት ብቻ ቁጥሩ 20 ሚሊዮን የሚጠጋ ህዝብ በጤና አገልግሎት ዋስትናው ተጠቃሚ ለመሆን ቢመዘገብም እርሳቸው ግን ሊያፈራርሱት እየዛቱ ነው ሲሉ ትራምፕን ተችተዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀናል። ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው መሰናዷችን ሐኪሞን ይጠይቁ ነው። የምሽቱ ሐኪሞን ይጠይቁ መሰናዷችን ፓርኪንሰን በመባል የሚጠራው በሽታ ምን አይነት ነው? ምልክቶቹስ ምንድናቸው? ሲል ይጠይቃል። የምሽቱ የሐኪሞን ይጠይቁ እንግዳ የህመሙን የቤተሰብ አባላትና የሕክምና ባለሙያዎች ጭምር ልብ ሊሏቸው የሚገቡ ጉዳዮች ናቸው ይላሉ። ይህን ሙያዊ ማብራሪያቸውን የሚሰጡን በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የነርቭ ሐኪምና ረዳት የሕክምና ፕሮፌሰር ዶክተር ያሬድ ዘነበ ናቸው። አሉላ ከበደን ያነጋገራቸው።
ዶክተር ያሬድ ለዛሬውም ዝግጅት በቅድሚያ አመሰግናለሁ። በቀደመ ዝግጅታችን የነርቭ ስርዓትን የሚጎዱ እንደ አልዛይመር የመሳሰሉ በሽታዎችን በተመለከተ ዝግጅት ላይ ያነሳነውንና ቀጠሮ ያዝንለትን የበሽታ አይነት የሚመለከት ቅንብር ነው። ፓርኪንሰንስ ይሰኛል። እንደ ሰውነት መንቀጥቀጥ በመሳሰሉ ጎልተው በሚታዩ የተለዩ ምልክቶቹ የሚታወቀውን ይህን ፓርኪንሰንስ የተባለውን የበሽታ አይነት ምንነት በመረዳት ብንጀምር፣ ለመሆኑ ፓርኪንሰንስ ምንድን ነው?
ፓርኪንሰን ኒውሮዲጀነሬቲቭ ዲዚዝ ከምንላቸው ውስጥ ተካታቹ ነው። በበሽታ ስፋቱ ደግሞ ከአልዛይመርስ በመከተል በሁለተኛ ደረጃ ዓለም ላይ በብዛት የሚታይ ህመም ነው። እንግዲህ የሚከሰቱበት መካኒዝም የተለያየ ቢሆንም ብዙ ጊዜ ታማሚዎች ፓርኪንሰን የገጠማቸው ጊዜ ወደ ሕክምና ሲመጡ የምናየው በተለይ ሰውነት ለማዘዝ ፈጠን ብሎ ለመሄድ የእንቅስቃሴ ችግር፣ ድምጻቸው ጮክ ብሎ ለመናገር አለመቻል ይሆናል። መሐመድ አሊ የተባሉ ቦክሰኛ በወጣትነት ዘመኑ ከምናውቀው ተለቂቶ ይሄ ህመም ቢያጠቃው ጊዜ እጁ ሲንቀጠቀጥ፣ ሰውነቱ በጣም ዘግይቶ ወገቡ ጎበጥ ብሎ ሲሄድ በቴሌቪዥን አይተነዋል። እና እንግዲህ እሱ ክላሲክ ኤግዛምፕል ነው። የፓርኪንሰን ታማሚ ሰው ምን እንደሚመስል ለማወቅ የእሱን ቪዲዮ ሰዎች ቢያዩ ወይ ፎቶን ቢያዩ በቀላሉ መረዳት ይችላል። ግን ፓርኪንሰን እንግዲህ ስሙ የመጣው እንግሊዛዊ ሐኪም ጄምስ ፓርኪንሰን የሚባል የዛሬ 210 ዓመት ቀደማ ስለዚህ ህመም በለንደን ጎዳናዎች ላይ ያስተዋላቸውን ሰዎች በዝርዝር ከጻፈ በኋላ ነው። እንግዲህ መጀመሪያ ዘ ሺቲንግ ፓልሲ ወይ ደግሞ የሚያንቀጠቀጠው ልምሻ ብሎ ነበር የሰየመው። በኋላ ግን በጥናቶች በሚያሳዩት ጊዜ ይህ ነገር የሰውነት ፓሪሲ ወይ ስንፈት አያመጣም፣ ግን መንቀጥቀጥና ለመታዘዝ ስለሚያመጣ ፈረንሳዊ ጄምስ ቻርኮት የተባለው ሐኪም ታሳቢነቱን ለጄምስ ፓርኪንሰን እንዲሆን በሚል ወደ ፓርኪንሰን ስም ቀየረው። ብዙ ሰዎች ፓርኪንሰን የአማርኛ ትርጉም አለ ወይ ብሎ ይጠይቁናል። ለጊዜው እንግዲህ የሰው ስም ስለሆነ ፓርኪንሰን ዲዚዝ በሚለው ነው ስቲል የምንግባባው ማለት ነው።
መልካም ዶክተር ያሬድ፣ ለዚህ በሽታ የሚሰጠውን ትኩረት በወቅቱ መድረስ መቻልና በሕክምናም የመረዳቱን እጣ ወይም ሁኔታ በተመለከተ ያለውን ብንቃኝ፣ በረዥም ጊዜ ሂደት ውስጥ የነርቭ ስርዓትን የሚጎዳ የበሽታ አይነት ቢሆንም ነገር ግን እንደ ተላላፊ በሽታዎችና ሌሎች የዕለት ተዕለት ክስተት እንደሆኑ በሽታዎች አጣዳፊ ያለመሆኑ በተለይም እንደ ኢትዮጵያ ባሉ አገሮች ተገቢውን ክትትል በጊዜው ያለማግኘት እድል በምክንያትነት ይጠቀሳል። በቤተሰብ አባላትም ሆነ ሌሎች የሕክምና ባለሙያዎች ጭምር የበሽታው ፈጥኖ እንዲለይና ህመምተኛው በጊዜ እንዲረዳ በዚህ ሰዓት ይህን ቃለ ምልልስ የሚከታተሉ አድማጮች በተለይ ምን ማወቅ ይኖርባቸው ይሆን? አያይዘውም በኢትዮጵያ በሕክምናው አገልግሎት ዘርፍስ ተገቢውን ትኩረት ያገኛል ወይ? እንደተባለውም በእርግጥ ተገቢውን ክትትልና ትኩረት የማያገኝም ከሆነ ለዚያ ምክንያት የሆኑትን ጨምረው ቢያስረዱን።
ብዙ ጊዜ እንግዲህ ማስተውለው ምንድን ነው ሰዎች ለነገሮች ቀድሞ የራሳቸው መላመት መስጠት ነው ብዙ ነገር የሚያዘገይብን። ስለዚህ በተለምዶ የሆነ ነገር ሲዘን ወይ መድኃኒት ሞክራለሁ ወይ ዳማከሴ ቤታችን ውስጥ፣ ስለዚህ ነገሮችን በጊዜ በባለሙያ ከመታየት ይልቅ የራሳችንን መፍትሄ ለመስጠት የዚ አይነት ባህሪ ያለ እንደ ሀገርም እንዳስተዳደግም። እና ብዙ ጊዜ እንግዲህ ኔጋ ታካሚዎች ሲመጡ መጀመሪያ የተለያዩ መንገዶችን ሞክረው ነገሮች ከቁጥጥራቸው ውጭ ሲሆን ወደ ሕክምና ይመጡትና በዚህ አጋጣሚ አጽንኦት እንዲሰጡ የምፈልገው አድማጮቻችን ቤተሰቦቻቸው ራሳቸውን ወይ አካባቢያቸው ላሉ ሰዎችን ትኩረት መስጠት፣ በተለይ በፊት ከነበራቸው ለውጥ ሲታይ በአንድ ቀን ጠዋት ሲነሱ አይደለም ያለውጥ የሚመጣው አዝጋሚ ነው። ስለዚህ በፊት ሲሰራ የነበረውን ሰው ከጊዜ ወደ ጊዜ ያ ነገር መለወጥ ሲያመጣ እንደ ራሳችንን መላመት ሰጥተን አርጅቶ ነው እንዲደክሞ ነው ሀዘን ላይ ሆኖ ነው እያለን ከምንገታው ምናልባት ይሄ ነገር ህመም እየመጣ ሊሆን ይችላል ህመም አለመሆኑንም በህክምና እንዲረጋገጥ ተብሎ ወደ አስፈላጊው ባለሙያ ሂዶ መታየት ቢኖር ጥሩ ነው። እንደ ባህልም ያው ይሄ አኑዋል ቼክ አፕ የጤና
መደበኛ የጤና ምርመራ በየጊዜው የሚደረገው አልተለመደም።
እሱ ስለሆነ ብዙ ጊዜ እነኚህ ነገሮች አርሊ በተለይ በባለሙያው ቶሎ ተለይተው እንዳይታወቁ ያደርጋል።
ዶክተር ያሬድ፣ በሽታው በጊዜ ተለይቶ እንዳይታወቅ ሊያደርጉ የሚችሉ ቀደም ብለው ካነሱ ፓርኪንሰንስ በስፋት ከሚታወቅበት ምልክት ውጭ ያሉ ሁኔታዎችም ካሉ ጨምረው ያስረዱን።
እሺ፣ ጥሩ። ሳይንሳዊ መረጃዎች የሚያሳዩት ምንድን ነው? በብዛት ፓርኪንሰን ያለባቸው ሰዎች በተለይ ትሪመር በብዛት የማያሳዩ አይነት ፓርኪንሰን የምንለው አይነት ቫሪያንት አለ እና እሱ ሲሆን ሰውነት መንቀሳቀስ ብቻ ነው የሚቸገሩት ሰዎች እና በዋናነት መንቀሳቀስ የማይችለው ትከሻችን ያለው ጋር ወይ ሾልደር ጆይንት የሚባለው ነው እና ሕክምና ሲሄድ ታማሚ በብዛት ኮምፕሌን የሚያደርገው ትከሻዬ ያመኛል ነው የሚለው እና ብዙ ጊዜ ሐኪሞች ቅድሚያ የሚሰጡት ትከሻውን አሞታልና የመገጣጠሚያ አካላት ነው ተብሎ ቅድሚያ ለእሱ ይታከማሉ እንጂ ፓርኪንሰን እንኳን ለመሆኑ በለይት እንኳን በማይችሉበት ደረጃ ይሆናል። ይሄ የሆነው እንግዲህ በባለሙያውን በኩል የእውቀት ክፍተት ይኖራል። ታካሚውም ደግሞ ታማሚውና ቤተሰቡ ደግሞ ህመሙን የሚያስረዱበት መንገድ ያ ይሆናልና ብዙ ጊዜ ከትልቁ በሽታ ሰውነት ሁሉ ከማዘዝ ከሚከለክለው ህመም ይልቅ እየተከተሉ ስሜቱ የሽንት ችግር ሲገጥማቸው የሽንት ታካሚ ወይ ደግሞ የሽንት ቧንቧ አንጀት ሐኪም እያሉ ይዞራሉ። ግን መጨረሻ ላይ ነው እንግዲህ አንዱ ሐኪም ሲጠረጥር ይሄ ነገር የነርቭ እንዳይሆን ብሎ ወደ ነርቭ ሐኪም የሚልካቸው እና እንግዲህ በባለሙያውም በማህበረሰቡም በኩል ግንዛቤ የማስፋት ስራ ብዙ ይጠበቅብናል ማለት ነው።
መልካም። በዚህን ሰዓት ይህን ዝግጅት የሚከታተሉ አድማጮቻችንም የፓርኪንሰንስ በሽታን ምንነት በመረዳት ህመሙ ተከስቶ በሚገኝበትም ወቅት በጊዜ ተገቢውን ምርመራና ሕክምና ወደሚያገኙበት የሕክምና ተቋም በመሄድ የሚረዱበት እድል እንዲፈጠር ጥሩ ግንዛቤ ያገኙ ይመስለኛል። ዶክተር ያሬድ ዘነበ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የነርቭ ሐኪምና ረዳት የሕክምና ፕሮፌሰር ለሰጡን ሙያዊ ማብራሪያና ለጊዜው አመሰግናለሁ። የነርቭ ስርዓትን የሚያውኩ ሌሎች የህመም አይነቶችን በተመለከተም በሌላ መሰል ዝግጅት መልሰን እንደምናገኘው ተስፋ አድርጋለሁ። እግዚአብሔር ይስጥልኝ።
ዝግጅታችን ከአሜሪካ ድምፅ ይቀጥላል። ተከታዩ ደግሞ አፍሪካ ነክ ርዕሶች ነው። ለአፍሪካ ሀገራት የጸረ ሽብር እንቅስቃሴ አጋር የነበሩ እንደ ፈረንሳይ ሀገራት የመሳሰሉ ምዕራባውያን አካባቢውን ጥለው መውጣታቸው ሩሲያ ወታደራዊ ተሳትፏን በአፍሪካ ላይ እንድታጠናክር እያገዛት ነው ሲሉ ባለሙያዎች ተናገሩ። ሩሲያ በአፍሪካ ያላትን ወታደራዊ ተጽዕኖ በተመለከተ በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራንና የዓለም አቀፍ ጉዳዮች ተንታኝ አቶ ብስራት ከፈለኝን አስማማው አነጋግሮ ተከታዩን አዘጋጅቷል።
ለረጅም ዓመታት ጽንፈኛ ሲሉ በሚጠሯቸው አክራሪ ታጣቂዎች ሲታመስ በቆየው የሳህል ቀጠና ባሉ አገራት የተካሄዱ ተደጋጋሚ መፈንቅለ መንግስቶችን ተከትሎ ወደ ስልጣን የመጡት ወታደራዊ ጁንታዎች ከሩሲያ ጋር ያላቸውን ወዳጅነት ማጥበቅ ላይ አተኩረዋል። ይህ ደግሞ እስከ ወታደራዊ ትብብር ድረስ የዘለቀ ለመሆኑ ከወር በፊት ለመጀመሪያ ጊዜ የሩሲያ መከላከያ ሚኒስቴር ወደ ቡርኪና ፋሶ ወታደሮች መላኩን ያስታወቀበት እውነት ማሳያ ተደርጎ ይወሰዳል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ የእነዚህ ሀገራት የጸረ ሽብር አጋር የነበሩ የምዕራባውያን ሀገራት ወታደሮች መውጣት ተከትሎ የሩሲያ ወታደራዊ ስምሪት ተሳትፎ በአካባቢው እየጨመረ መጥቷል ይላሉ።
የፈረንሳይን መውጣት እግሩን ተከትሎ እዚህ አይነት ተመሳሳይ የሚመስሉ እንቅስቃሴዎች መደረጋቸው በጣም አሳሳቢ ነው። በሌላ መልኩል ደግሞ ራሽያ መንግስት በተለይ ዋግነር ግሩፕ መሪን ሞት ተከትሎ አፍሪካ ውስጥ ያለውን እንቅስቃሴ በደንብ በተጠናከረ መልኩ ወታደራዊ ፕሬዘንሱ በማድረግ አሁን ኒጀር ላይ እንደምናየው እንቅስቃሴዎችን ጀምሯል እና እነዚህ እንቅስቃሴዎች በቀላሉ የሚታዩ አይደለም። ምልህ የዋግነር ግሩፕን ይመራ የነበረው ሌላው ሰው ከፑቲን ጋር ጸብ ውስጥ ገብቶ መጨረሻ ላይ ደግሞ ራሽያ አሸንፋ ወስዳ የራሽያ መንግስት በግሉ ቁጥጥር ስር ያደረገው ቢሆንም ከዛ ፓወር ትራንዚሽን ባሻገር መሬት ላይ ግን እነዚህ እንቅስቃሴዎች ቀጥለዋል። ሱዳን ውስጥ ላለው ረብሻ፣ ሴንትራል አፍሪካ ውስጥ ላለው ረብሻ ዋግነር ተቀጣሪ የጦር ሰራዊቶች ያላቸው ሚና ቀላል የሚባል አይደለም። ከጸጥታ ባለፈ የተለያዩ ሚነራሎች፣ ነዳጅ፣ ወርቅ የመሳሰሉ ንግዶች ውስጥም የሚሳተፉ ናቸው።
በቀዝቃዛው ጦርነት ወቅት የቀድሞ ሶቪየት ህብረት ኢትዮጵያን ጨምሮ ለአብዛኞቹ የአፍሪካ ሀገራት የጦር መሳሪያና የወታደራዊ ስልጠናዎች ድጋፍ ታደርግ ነበር። ከጦርነቱ ማብቃት በኋላ ግን ይህ ሩሲያ ከአፍሪካ ሀገራት ጋር የነበራት ትብብር በዋናነት በጦር መሳሪያ ሽያጭ ላይ ያተኮረ እንደነበረም ባለሙያዎች ይናገራሉ። የዓለም አቀፍ ግንኙነት ጉዳዮች ተንታኝ የሆኑትና ለበርካታ ዓመታት ዓለም አቀፍ ዘገባዎችን ትንታኔ በመስራት የሚታወቁት አቶ ብስራት ከፈለኝ እንደሚሉት መፈንቅለ መንግስት በተካሄደባቸው የሳህል ቀጠና ሀገራት የቅርብ ጊዜ የሩሲያ ተሳትፎ ማየል ከጸረ ቅኝ ግዛት አስተሳሰብ ጋርም የተያዘ ነው።
ምክንያቱም ሩሲያ በአፍሪካም በሌሎች የዓለማችን ክፍሎችም የቅኝ ግዛት ታሪክ ስለሌላት ከዛ አስተሳሰብ የወጣችና ለአፍሪካ የተሻለ እይታ ሊኖራት ይችላል የሚለው አመለካከት የበለጠ እየገነገነ ስለመጣ ራሽያም ይህንን አካባቢ ያሰበችበትም ያላሰበችበትም አጋጣሚ እየመጣ ሲመጣ ወታደራዊ አዛዦቹም እንዲህ አይነት ስሜት እያዳበሩ ሲመጡ አጋጣሚውን ተጠቀመችበት። ከዚህ በፊት ያው እንደሚታወቀው ራሽያ ከሶቪየት ህብረት መፈራረስም በኋላም ቢሆን በሶቪየት ህብረት ዘመን ተጽዕኖ ባሳረፈችባቸው ሀገራት የበለጠ የውጭ ጉዳይ ፖሊሲዋን ታራምድ ነበረ። አሁን ግን ከቅርብ ጊዜያት ወዲህ ያው የዓለም ጂኦፖለቲካ በጣም እየተቀያየረ ኃይልን ጉልበትን በየቦታው ማሳረፍ እየጨመረ ሲመጣ እነዚህ ሀገራት አፕሮች ማድረግ ወይም ከእነሱ ጋር አብሮ መስራት እነሱም ሀገራቱም እንዲህ አይነት ነገር ፍላጎት እንዲያሳዩ አድርጓል። ለምሳሌ በቅርቡ የቻድ መሪ ወደ ሞስኮ ሄደው ጉብኝት አድርገዋል እና እንደውም ከ1963 እንደ አውሮፓውያን አቆጣጠር በኋላ ለመጀመሪያ ጊዜ ነው የቻድ መሪ ሞስኮ ሲሄድ ስልጣን ላይ ያለ መሪ ሞስኮ ሲሄድ እና አዳዲስ የሆኑ ግንኙነቶችን ማዳበር አዳዲስ የሆኑ አሰራሮችን ማዳበር እያመጣች ነው። አሁን እንደውም ዋግነር የሚባለውን ቡድን ከመስራቹ የቭጌኒ ፕሪጎዥን ህልፈት በኋላ በአዲስ መልክ አፍሪካ ኮር የሚል አንድ የአፍሪካ ኃይል ፈጥራ አሁን ደግሞ በስፋት እየተንቀሳቀሰች ትገኛለች እና የተፈጠረውን ክፍተት ራሽያ እንድትገባበት ምክንያት የሆነ ይመስላል።
የውጭ ግንኙነት ምክር ቤት ወይም ካውንስል ኦን ፎሬን ሪሌሽንስ የተሰኘው የአሜሪካ ገለልተኛ የልሂቃን ተቋም ያወጣው መረጃ የዋግነር ወታደራዊ ኃይሎች ከዓመት በፊት በ13 የአፍሪካ ሀገራት ተሰማርተው እንደሚገኙ ያሳያል። በተጨማሪነት በቅርቡ የአፍሪካ የሰላም ጓድ በሚል ስያሜ ወደ ቡርኪና ፋሶ 100 ወታደሮችን መላኩን የገለጸው የሩሲያ መከላከያ ሚኒስቴር በቀጣይም በሌሎች ሀገራትም ተመሳሳይ ወታደራዊ ድጋፍና ትብብሮች እንደሚያደርግ አስታውቋል። ይህን ሀገራቱ ከሩሲያ ጋር የጀመሩት ወታደራዊ ትብብር ምዕራባውያን ሀገራት ጋር ካለ ጊዜያዊ ልዩነቶች የመነጨ እንጂ ስትራቴጂካዊ አይደለም ሲሉ የሚተቹት ዶክተር ሳሙኤል የሀያላን ሀገራት ሽኩቻን በማናር አፍሪካንም የፉክክር ማዕከል ሊያደርጋት ይችላል ሲሉ ስጋታቸውን ያመለክታሉ።
ፈረንሳይን ጣልቃ ገብነት በሀገራቸው ላይ የኮሎኒያል ቅኝ ግዛት ፕሮጀክቱን ማስቀጠል ኤክስቴንድ ማድረግ ነው። ሀገራችን ህዝባችን ተጎድቷል ብሎ ከዛ ራሱን ነጻ ለማውጣት የሚነሳ ማንኛውም ወታደራዊ በሎ ሲቪል ኃይል እና የመንግስት ስልጣን የሚቆናጠጥ ቡድን ወይም ፖለቲካል ፓርቲ ሌሎች እነዛን ኃይሎች የሚቃወሙ ሰዎችን ድጋፍ በማግኘት ስም መልሶ ወደዛ ስፔስ የሚያመጣ ከሆነ ያንን የሚፈቅድ ግዛት ውስጥ እንዲገቡ የሚፈቅድ ከሆነና ሌላ ያን መሰል ትብብር የሚያደርግ ከሆነ ነጻነቱ በጣም የታሰበበትና ግብም የሚመታ ነው ብዬ አላስብም። ነገር ግን እንደምታውቀው ምዕራቡ ዓለም አውሮፓ ህብረትና አሜሪካን በተለይ ማንሳት እንችላለን። ከዛ በኋላ ደግሞ ከራሽያ ጋር ያላቸውን ከሩሲያ ጋር ያላቸውን ደግሞ ግጭት እና ፍጭት ደግሞ በደንብ እናያለን። እና አፍሪካ አሁን ዝም ብለን ስናየው በጥቅሉ በጸጥታው ምክር ቤት ውስጥ የሚደረጉ የሀሳብ ፍጭቶቻቸውን ኤክስቴንድ አድርገው በጡንቻም በሀሳብም የሚገጥሙባት መሬት ወይም ስፔስ እየሆነች ነው ማለት እንችላለን። የእኛንም የምስራቅ አፍሪካንም የአፍሪካ ቀንድን ያለበትን የጦር ሰፈሮች መስፋፋት አሁን ደግሞ ምዕራቡን የፈረንሳይን መውጣት እግር ተከተሉ ጤነኛ የሚባል አካሄድ ነው ብዬ አላስብም። ግን እንደ የፖለቲካ አጋርነትን ወታደራዊ በደህንነት ዙሪያ እንደሚደረጉ አጋርነቶች ደግሞ እንደዚህ አይነት ግንኙነቶች እና ወዳጅነቶች አይኑሩም ማለት አንችልም። ባላንስን በተወሰነ መልኩ የማድረግ ነገር የምዕራቡን ተጽዕኖ በራሽያ ወደዚህ ስፔስ መምጣት ባላንስ የማድረግ አይነት ነገር ይታያል። አይሁን ብለን የምንለውም አይደለም። ግን በዘረቄታው ግን ይህንን ራሽያን ለሚጋብዘውም ለአህጉሪቱ ጸጥታና ደህንነት ስጋትን ከማቅለል አንጻር የሚሰሩ ስራዎችን የውጭ ጣልቃ ገብነቶች በእጅጉ ይጎዳሉ የሚል እምነት አለ።
አብዛኞቹ መፈንቅለ መንግስት የተካሄደባቸው ሀገራት ማዕከላዊ መንግስቶቻቸው የተዳከመ ነው የሚሉት አቶ ብስራት ከፈለይ በበኩላቸው ሩሲያን ጨምሮ የውጭ ኃይሎችን በመጋበዝ ውስጣዊ ችግሮቻቸውን ለመፍታት የሚያደርጉ ጥረት ዘላቂ ሰላም ማምጣት የሚያስችል እንዳልሆነ ይገልጻሉ።
አጠቃላይ ፖለቲካዊ ችግር የፈጠረው አለመረጋጋት ስለሆነ በሁለት ሀያላን መካከል የሚደረግ ፉክክር ችግሩን ይፈተዋል ተብሎ አይታሰብም። ምክንያቱም መሰረቱ የፖለቲካ አለመረጋጋት ነው። ያ የፖለቲካ አለመረጋጋት የተበላሸ ፖለቲካ ጦርነት ይወልዳል እንደሚባለው በዛ ስለሆነ ምንጩ ያንን ነገር ለማስተካከል የሀያላን ፉክክር አይደለም መፍትሄ የሚሆነው። ጠንካራ ማዕከላዊና እነዚህ ግዛቶቹን የሚያስተዳድሩ በየደረጃው ያሉ መንግስታት የተሻለ አቅም እንዲኖራቸው ማድረግ ነው የሚሆነው። ምክንያቱም የዚህ የጸጥታ ክፍተት ወይም ሴኪሪቲ ቫኪዩም ስለተፈጠረ ነው እንዲህ አይነት ችግር ውስጥ የተገባው። ግን ዞሮ ዞሮ ምንድን ነው በእነዚህ ሀገራት ውስጥ የሀያላኑ ፉክክር እያደገ ነው የሚመጣው። ምክንያቱም አሁን ክፍተት አለ ተብሎ ራሽያ ስትገባ፣ የራሽያ መግባት ደግሞ የበለጠ የምዕራቡ ኃይል በሌሎች ጎረቤት ሀገሮች የሚሆን በአካባቢው ወታደሮቻቸውን እንዲያሰፍሩ ተጨማሪ ገፊ ምክንያት ይሆናል።
አሜሪካ በተደጋጋሚ ባወጣቻቸው መግለጫዎች ቀደም ሲል የዋግነር ታጣቂዎች በአፍሪካ ባሉ አለመረጋጋቶች ውስጥ ተሳትፎ እንዳላቸው በማንሳት ስትወቅስ ቆይታለች። የዓለም አቀፍ ጉዳዮች ተንታኙ ብስራት ከፈለኝ እንደሚለው የአፍሪካ ሀገራት ወቅታዊ የፖለቲካ ቀውስ ለመፍታት ሩሲያን ጨምሮ የሌሎች የውጭ ሀገራት ጣልቃ ገብነትን ከመሻት ይልቅ ችግሮቻቸውን በዘላቂነት ለመፍታት ጥረት ማድረግ ላይ ማተኮር ይኖርባቸዋል።
የተለያዩ ቡድኖች የሚወከሉበት መንግስት እንዲኖር፣ በጎሳ ወይም ደግሞ በሃይማኖትም መገለል እንዳይኖር እና በሁሉም በጠረፍም በመሀልም ያለው የአፍሪካ ሰው የሚወከልባቸው መንግስታትን፣ ስርዓትን እንዲሁም ተቋማትን መገንባት የግድ ነው የሚለው ምክንያቱም አልተወከልኩም ወይም እንዲህ አይነት የመከፋት ስሜት አለኝ የሚሉ ቡድኖች ወደ በረሃ በወጡ ቁጥር ወይም ወደ ጫካ በገቡ ቁጥር የማዕከላዊ መንግስቱም እየተዳከመ ተጨማሪ ጣልቃ ገብነት የሚፈጠርበትም ሁኔታ እየተፈጠረ ነው የሚሄደው እና የአፍሪካ የውስጥ ፖለቲካ የውስጥ መረጋጋት ሁሉንም ነገር ለመፍታት መንስኤ ወይም መነሻ ይሆናል የሚል እምነት አለ።
ከሰሞኑ አሜሪካ በሳህል ቀጠናዎች የሚካሄደውን የጸረ ሽብር ተልእኮ የምታግዝበት የኒጀር ወታደራዊ እንቅስቃሴዋን በተመለከተ የተደረገው ስምምነት ማቋረጡን የኒጀር ወታደራዊ አገዛዝ አስታውቋል። አሁንም ወታደሮቿ በዚያው እንደሚገኙ ገልጻ ያስተባበለችው አሜሪካ በበኩሏ ሀገሪቱ ከሩሲያና ኢራን ጋር የፈጠረችው ትብብር እንዳሳሰባት አስታውቃለች። ልክ እንደ ኒጀር ሁሉ በመፈንቅለ መንግስት ወታደሮች ወደ ስልጣን የመጡባቸው የምዕራብ አፍሪካ ሀገራት ግን የቀደመ የምዕራባውያን ሀገራት ወዳጅነታቸውን እያፈረሱ ከሩሲያ ጋር አዲስ ወዳጅነታቸውን ማጥበቅን ይዘዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈው ዝግጅታችን አሁንም እንደቀጠለ ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ኢትዮጵያ በ13ኛ አፍሪካ ጨዋታዎች 8ኛ ደረጃን ይዛ አጠናቃለች። ዩናይትድ ስቴትስ ሜክሲኮን በመርታት ለ3ኛ ተከታታይ ጊዜ የኮንካፍ ኔሽንስ ሊግ ዋንጫን አንስቷል። ብራዚላዊው ስመጥር የእግር ኳስ ተጫዋች ሮቢንሆ 9 ዓመት ተፈርዶበት ታሰረ። በፒዮንግያንግ ነገ ሊደረግ የነበረው የሰሜን ኮሪያና የጃፓን የማጣሪያ ጨዋታ በፊፋ ተዘረዘ። እነዚህና ሌሎች የስፖርት መረጃዎችን ያካተተው ሳምንታዊ የስፖርት ዝግጅታችን ተከታዩ ነው። ኬኔዲ አባተ እንደሚከተለው አዘጋጅቶታል።
በጋና ሲካሄድ የነበረው 13ኛው የአፍሪካ ጨዋታዎች ውድድር ቅዳሜ ለት ፍጻሜውን አግኝቷል። በውድድሩ ላይ በ9 የስፖርት አይነቶች የተሳተፈችው ኢትዮጵያ 8ኛ ደረጃን ይዛ አጠናቃለች። በተለያዩ የአትሌቲክስ ዘርፎች 47 ወንድና 40 ሴት በድምሩ 87 አትሌቶችን ያሳተፈችው ኢትዮጵያ በተለያዩ ርቀቶች 7 ወርቅ፣ 7 ብርና 4 ነሐስ በድምሩ 18 ሜዳሊያዎችን አግኝታለች። በቦክስ ውድድር ደግሞ በሴቶች 52 ኪሎ በቤተልሔም ገዛኸኝና በ66 ኪሎ በቤተልሔም ወልዴ የወርቅ ሜዳሊያ፣ በወንዶች 75 ኪሎ ደግሞ በነቃ ተመስገን የነሐስ ሜዳሊያ ተገኝቷል። ኢትዮጵያ በአጠቃላይ በዚህ ውድድር ላይ 9 ወርቅ፣ 8 ብርና 5 ነሐስ በድምሩ 22 ሜዳሊያዎችን በማግኘት 8ኛ ሆና አጠናቃለች። 13ኛውን የአፍሪካ ጨዋታዎች በበላይነት ያጠናቀቀችው ግብጽ ስትሆን 102 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 191 ሜዳሊያዎችን ጠቅልላ ወስዳለች። ናይጄሪያና ደቡብ አፍሪካ በቅደም ተከተል ሁለተኛና ሶስተኛ የወጡ ሀገራት ናቸው። በ13ኛው የአፍሪካ ጨዋታዎች ላይ ከ54 የአህጉሪቱ ሀገራት 5000 የሚጠጉ አትሌቶች በ29 የስፖርት አይነቶች ተወዳድረዋል። የአፍሪካ ጨዋታዎች ውድድር ከዓለም የኦሎምፒክ ጨዋታዎች አስቀድሞ በየአራት ዓመቱ የሚካሄድ አህጉራዊ ውድድር ነው። በአርሊንግተን ቴክሳስ ትናንት ምሽት በተካሄደው የሰሜን መካከለኛው አሜሪካና የካሪቢያን እግር ኳስ ኮንፌዴሬሽን ኮንካካፍ የኔሽንስ ሊግ የፍጻሜ ጨዋታ የዩናይትድ ስቴትስ የወንዶች ብሔራዊ ቡድን ሜክሲኮን 2-0 በማሸነፍ ዋንጫውን አንስቷል። በታይለር አዳምስና ጂዮ ሬና ግቦች ነው ዩናይትድ ስቴትስ ዋነኛ አህጉራዊ ተቀናቃኟን በመርታት ለ3ኛ ተከታታይ ጊዜ የኮንካካፍ ኔሽንስ ሊግ ዋንጫን ያነሳቸው። የማሸነፊያ ግቦቹን አዳምስ በ45ኛው ደቂቃ ላይ ሲያስቆጥር ሬና በ63ኛው ደቂቃ አስቆጥሯል። ዩናይትድ ስቴትስ በ2021 የመጀመሪያውን የኔሽንስ ሊግ ዋንጫ ሜክሲኮን በማሸነፍ ሁለተኛውን ደግሞ በ2023 ካናዳን በማሸነፍ አንስታለች። ሶስተኛ ተከታታይ ዋንጫዋን ባሳካችበት የትናንቱ የፍጻሜ ጨዋታ ላይ የሜክሲኮ ደጋፊዎች ግብረ ሰዶማውያንን የሚያወግዝ ዝማሬ በማሰማታቸው ምክንያት ጨዋታው 2 ጊዜ ተቋርጦ እንደነበር የአሶሺየትድ ፕሬስ ዘገባ ያመለክታል። የሰሜን መካከለኛው አሜሪካና የካሪቢያን እግር ኳስ አስተዳዳሪው አካል ኮንካካፍ አድሏዊ ዝማሬውን በማውገዝ መግለጫ አውጥቷል። በዝማሬው ተሳትፈዋል የተባሉ በርካታ ደጋፊዎች ከሜዳ እንዲወጡ መደረጉም በዘገባው ተገልጿል። ከዝነኛ እግር ኳስ ተጫዋቾች አንዱ የሆነው ብራዚላዊው ሮቢኒዮ በአስገድዶ መድፈር የተፈረደበትን የ9 ዓመት እስራት ባለፈው ሳምንት ጀምሯል። እንደ አውሮፓውያን አቆጣጠር በ2017 የጣሊያን ሚላን ፍርድ ቤት ሮቢኒዮና ሌሎች 5 ብራዚላውያን የ22 ዓመቷን አልባንያዊት ሴት በምሽት ክበብ ውስጥ ከሰከረች በኋላ በቡድን በመድፈር ወንጀል ጥፋተኛ ብሏቸዋል። ብራዚል ዜጎቿን ለውጭ አገር አሳልፋ የማትሰጥ በመሆኑ የቀድሞው የብሔራዊ ቡድን የማንቸስተር ሲቲ፣ የሪያል ማድሪድ እና የኤሲ ሚላን ተጫዋች የእስር ቅጣቱን በሀገሩ እንዲወጣ የብራዚል ዳኞች ረቡዕ ዕለት ወስነዋል። የጣሊያኑ ፍርድ ቤትም ሮቢኒዮ በትውልድ ሀገሩ እንዲታሰር በ9-2 ድምፅ ወስነዋል። ይህን ተከትሎ የብራዚል ፖሊስ ተጫዋቹን ሐሙስ ዕለት በቁጥጥር ስር ማዋሉን ሮይተርስ ዘግቧል። ሮቢኒዮ በአውሮፓውያኑ ጥር 2013 ሚላን ውስጥ የ22 ዓመቷን አልባንያዊት ሴት በቡድን አስገድዶ መድፈር ላይ ተሳትፏል የሚለውን ክስ ውድቅ አድርጓል። ድርጊቱን በስምምነት መፈጸሙን በመግለጽ እስካሁንም ወንጀለኛ አይደለሁም በማለት ላይ መሆኑን ሮይተርስ ዘግቧል። ጠበቃው ሆዜ አልክሚን ይግባኝ በመጠየቅ ደንበኛቸውን ከእስር ቤት ለማስወጣት እንደሚሰሩ ለጋዜጠኞች ተናግረዋል። ለሀገሩ 100 ጨዋታዎችን ያደረገው የ40 ዓመቱ ሮቢኒዮ ወንጀሉ በተፈጸመበት ወቅት ለጣሊያኑ ኤሲ ሚላን እየተጫወተ ነበር። ፊፋ በነገው ዕለት ማክሰኞ በፒዮንግያንግ ሊደረግ የነበረውን የሰሜን ኮሪያና የጃፓን የዓለም ዋንጫ ማጣሪያ ጨዋታ ሰርዟል። የዓለም እግር ኳስ አስተዳዳሪው አካል ፊፋ ቅዳሜ ዕለት በሰጠው መግለጫ የማጣሪያው ጨዋታ እንዳይካሄድ እንዲሁም ለሌላ ጊዜ እንዳይተላለፍ ወስኗል ሲል አሶሺየትድ ፕሬስ ዘግቧል። ለዚህም ምክንያቱ ጨዋታውን በዋና ከተማዋ ፒዮንግያንግ አላስተናግድም ያለችው ሰሜን ኮሪያ ሌላ አማራጭ ቦታ ማዘጋጀት ስላልቻለች ነው። ፊፋ ጨዋታውን ለሌላ ጊዜ ለማራዘም የሚችልበት አማራጭ በጊዜ መቁጠሪያው ላይ እንደሌለው ማስታውቋል። የተፈጠረው ጉዳይ ወደ ዲሲፕሊን ኮሚቴ ይመራል ያለው ፊፋ ሰሜን ኮሪያ የ3-0 የፎርፌ ሽንፈት ቅጣት እንደሚጣልባት ጠቁሟል። ጃፓን ባለፈው ሐሙስ በቶኪዮ በተካሄደው የመጀመሪያ ዙር ጨዋታ ሰሜን ኮሪያን 1-0 አሸንፋለች። በኢሲያ የዓለም ዋንጫ ማጣሪያ በምድብ 2 ተደልድላ በመሳተፍ ላይ የምትገኘው ሰሜን ኮሪያ እስካሁን ከሜዳዋ ውጪ ካደረገቻቸው 3 ጨዋታዎች ውስጥ አንዱን አሸንፋለች። አገሪቱ ለ1966 እና 2010 የዓለም ዋንጫዎች አልፋ እንደነበር ዘገባው አስታውሷል። ሰሜን ኮሪያ ጃፓንን በሀገሯ ዋና ከተማ ማስተናገድ ያልቻለችው በምን ምክንያት እንደሆነ አለመግለጿን የእስያ እግር ኳስ ኮንፌዴሬሽን አስታውቋል። ሰሜን ኮሪያ ለጃፓን ጥላቻ አላት በማለት ለነገ ተይዞ በነበረው ጨዋታ ላይ ለመታደም ደጋፊዎች ወደ አገሪቱ እንዳይሄዱ የጃፓን መንግስት በውጭ ጉዳይ መስሪያ ቤቱ በኩል አስጠንቅቆ ነበር። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከስፖርት ወሬ ሳንወጣ በደቡብ አፍሪካ በወንዶች ብቻ ይዘወተር የነበረው የስኬትቦርድ ስፖርት አሁን ደግሞ በልጃገረዶችም የሚዘወተር ተወዳጅ ስፖርት ሆኗል። የአሜሪካ ድምጹ ዛሂር ካሲም ከጆሃንስበርግ ያደረሰንን ዘገባ ኤደን ገረመው ታቀርበዋለች።
የመንሸራተቻ ቦርዶች፣ የጭንቅላት ቁር እንዲሁም የጉልበት መደገፊያዎች እነዚህን ቁርጠኛ ሴቶች ያግዟችኋል። ይህ የስፖርታዊ ጨዋታ አንዳንዴ ተመራጭ ባይሆንም ነገር ግን በእነዚህ ልጃገረዶች ዘንድ ተወዳጅ ነው። ገርልስ ስኬት በሻርንቲ ጄኮብስ አማካኝነት ከ10 ዓመት በፊት በጆሃንስበርግ የተጀመረ እንቅስቃሴ ነው። ሻርንቲ በአካባቢው የነበረችው ስኬትቦርድ ስፖርተኛ እሷ ብቻ መሆኗን በመገንዘቧ ነው የከፈተችው። ሻርንቲ ለውጥ ለማምጣት ቆርጣ ነበር የተነሳችው። አሁን ላይ ታዲያ በስዌቶና እጅግ ዝቅተኛ የኑሮ ደረጃ ያላቸው ማህበረሰቦች ባሉበት ከሀያ ሳንድስ በተሰኘው ስፍራ ጭምር 3 ነጻ የስልጠና መርሃ ግብሮችን ትሰጣለች።
ለእነሱ የሚሆን የስኬት ፓርክ ማግኘትና የስኬት መርሃ ግብር ማዘጋጀት ለእኔ እጹብ የሆነ አጋጣሚ ነው። ምክንያቱም ስኬቲንግ ለልጆች ህይወት ትምህርቶችን በማስተማር ያግዛቸዋል ብዬ ስለማምን ነው።
በራስ መተማመን፣ ወድቆ መነሳትና ደጋግሞ መሞከርን እንዲሁም ራስን መግለጽ ሻንቲ በተማሪዎቿ ላይ ለማስረጽ የምትሰራቸው ሴቶች ናቸው። የ17 ዓመቷ ማያ ማሻባ ስልጠናውን ከጀመረች ገና 3 ወራ ቢሆንም ድፍረቱን ግን አዳብራለች።
በጣም ደስ ብሎኛል። በጣም ያዝናናል። ሰዎች ሲያደርጉት ማየት ያስፈራል። ነገር ግን አንዴ ራስ ስትሞክረው በጣም ነው ደስ የሚለው።
ማያ በጎዳና ስኬትቦርድ ፈርቀዳጅ የሆነችውን ባዮፔሎ አውሄም ተምሳሌቷ ታደርጋታለች። ባዮፔሎ ሀገሯ ደቡብ አፍሪካን ወክላ በጎርጎሮሳውያኑ 2021 በቶኪዮ ኦሎምፒክ ላይ ተሳትፋለች። ባዮፔሎ ያኔ 15 ዓመቷ የነበረ ሲሆን እንዳለመታደል ሆኖ በደረሰባት ጉዳት ከውድድሩ ተገለላለች። ይሁን እንጂ በስፍራው መገኘቷ በራሱ ትልቅ ሚና ነበረው። ባዮፔሎ ስኬትቦርድን ከወንድሟ በማየት ነው የጀመረችው። ወንድሟና ጓደኞቹ ሲለማመዱ ተደብቃ ታይ የነበረችው ባዮፔሎ በኋላ ላይ ከሱ እየተዋሰች መለማመድ ጀመረች። ባዮፔሎ አሁን ላይ ልጃገረዶች ስኬትቦርድን ለመለማመድ ከወንድሞቻቸው አይደበቁም ትላለች።
አሁን ላይ የሴት ስኬትቦርድ ተጫዋቾች ቁጥር በፍጥነት እየጨመረ በመሄዱ ምንም አይነት ምርጫ እንደሌላቸው ነው የሚሰማኝ። በጣም እየተለመደ ሄዷል። እንደውም አንዳንዶቹ ሴት ተወዳዳሪዎቻችን ከወንዶች እኩልና ተቀራራቢ የሆነ አቋም ላይ ናቸው ያሉት። ስለዚህ ከመቀበል በስተቀር ብዙም ማድረግ የሚችሉት ነገር የለም።
ባዮፔሎ ዘንድሮ በፓሪስ በሚደረገው ኦሎምፒክ ውድድር ላይ ለመሳተፍና ለማሸነፍ እየጣረች ነው። እሷን የሚያስደስታትን ነገር ለራሷ እያደረገች ስፖርታዊ አቅሟን በመጠቀም ደግሞ ልጃገረዶችን ወደ ስኬትቦርድ ስፖርት መጋበዝ ትሻለች። ለዛሂር ካሲም ዘገባ ኤደን ገረመው ከዋሽንግተን ዲሲ። Thank you.
የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። በማቀናበር አብሮን ከቆየው ንጉሱ ታምሬ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ እንዲሁም መሰናዶችን በማዘጋጀት አብረውን ካመሹ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን አት ቪኦኤ አምሃሪክ፣ በኤክስ ወይም በቀድሞ መጠሪያው በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። የዋትሳፕ ቁጥራችን 202-251-3505 ነው። ድምጻችሁን ቀርጻችሁ መልእክት አስቀምጡልን፣ ይደርሰናል። ነገ በሌሎች ዝግጅቶች እንገናኛለን። ሰላም፣ ደህና ደሩ።